ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ቋንቋችን ዛሬ እሁድ ሰኔ 5 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ሰኔ 5 ቀን 922 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በዛሬ ዝግጅታችን የተለያዩ በፍኖተ ዴሞክራሲ ከዚህ ቀደም ቀርበው የነበሩ ጽሑፎችን አሰምተን ክፍል አንድ ፕሮግራማችን ይጠቃለላል። የኢሃፓን መስረታ አስመልክቶ በቀረበ ጽሑፍ እንጀምራለን።
Thank you.
መጋቢት 24 የአዲስ ሥርዓት አዋላጅ ቀን መጋቢት 24 ቀን 1964 ዓመተ ምህረት የኢሃፓ መስራች ጉባኤ ተካሂዶ ከሰባት ቀን በኋላ ኢሃፓ ሊመሰረት ቻለ። ይህ የጭቁኖች የደስታ ቀን የተባለውን ክስተት በተመለከተ ብዙዎች አላዋቂ ሆነው ሳለ ድርጅቱ እዚያ ተመሰረተ። መስራቾቹም እነገሌ ናቸው። መስራቾቹ ምስራቅ ጀርመን፣ አልጄሪያ፣ ሻቢያ ወዘተ ናቸው። ዋናዎቹ ኢትዮጵያውያን መሆናቸው ተክዶ ማለት ነው ሲባልም ታዝበናል። በመስራታው ሂደት ያልነበሩም ዋና መስራች እኛ ብለው ሲመጻደቁ፣ ሌሎች ደግሞ ለራሳቸውና ለወደዱት ተክለሰባዊ ሜሮን እየቀቡ ዛሬም በመራወጥና በመጻፍም ላይ አሉ። ኢሃፓ የተመሰረተው ለሀገራቸውና ለሕዝብ በቆሙ ኢትዮጵያውያን ሲሆን የመስረታው ሂደት ደግሞ የአመታት የሕዝብ ልዩ ልዩ ባለዘርፈ ብዙ ትግል ውጤት ነው። የሕዝብ አመጾችና ተቃውሞዎች በተለይም በላቡ ላስተማረው ዜጋ ሙሉ መብት ጠበቃ ሆኖ መስዋዕትነትንም ተቀብሎ ሊታገል የተነሳው ወጣትና ተራማጅ ትግል ልጅ ነው። የኢሃፓ ውልደት 9 ወርን የፈጀ ሳይሆን አመታትን የወሰደ ነው። በተጨባጭ የተወጠነው የኢትዮጵያ በ1961 ዓመተ ምህረት ነው ማለት ይቻላል። ዝርዝሩን ድርጅቱ ታሪኩን ጽፎ ሲያገባድድ የሚገልጸው ሲሆን በድርጅቱ ምስረታ ግን ማንም ባዕድ ጣልቃ እንዳልገባ ከወዲሁ ለማረጋገጥ ይቻላል። ሐቁ ይህ ነውና ዛሬ ለገንዘብም ለማወናበድም ታሪክ በሚል ልብ ወለድ የሚከትቡ በስተዋልና መጋቢት 24 ቀን የመክፈቻ ጉባኤውን የጀመረው ኢሃፓ ጓዶችን በቅድሚያ በአገር ቤትም በድርጅታዊ ጥረት ተሰማርተው የነበሩትን ጓዶችን በሰፊው በማማከርና የጋራ ግንዛቤና አቋም በመያዝ ጉባኤውን ማካሄዱን ብዙዎች አያውቁም፣ አወቅን ብለው ቢቀሩም። መስራች ጉባኤ የት ተደረገ? ምንስ ተካሄደ? እነማን ተካፈሉ ብቻ ሳይሆን ምንስ ተወሰነ በሚለው በሬ ወለደ ላሉትና ለሚሉት ምላሽና እርምት መስጠቱ ፍላጎታችን ባይሆንም ዛሬም ቢሆን ማን ያውራ የነበረ ማለት ግዴታችን ይሆናል። ግምትና ዝብርቅ ሐቅን እንዳይተካ ማለት ነው። ኢሃፓ በመጋቢት 24 ቀን ሲመሰረት የነበረን ትግል ሊኖር የሚችልን ትግል ወክሎ ነው አለሁ ያለው። የዚህን ታሪክ ይዘትና ጥልቀት የሚያውቀው ኢሃፓ እንጂ የተማበለው አባወራዎች አለመሆናቸው ግልጽ ነው። እንደገና ማን ያውራ የነበረ ማን ያርዳ የቀበረ ነው ጉዳዩ። ታሪክ ጻፍን ባዮቹ ግን አሉባልታቸውንና ቀሸታቸውን ቀለማት ይዘው እየቀባጠሩ ናቸው። ማአት ብር ከፍሎ አልባቢ ካገኙ ደግሞ እሰየው ብለው ፈንዳቂ ናቸው። መጋቢት 24 ቀን የኢሃፓ መስራች ጉባኤ ሲጀመርና ውይይቱም ሲካሄድ ምን ተባለ ተነገረ ስለሚለው ግን ዛሬም ሐቁ ከኢሃፓ ጋር ነው። ነበርን ያሉትም ቀጣይ ሰልፋቸው ክህደትና አፍረትን ስላቀፈ ትረካቸው ተወላግዷል። ሌሎች ደግሞ ታሪክ ያሉትን ስለማያውቁት የጻፉት ሆነ ያሰፈሩት ሁሉ ሐቅን ክዶ ፍለጋም ያልገባ ይባላል ብቻ ነው ሐሰት። አንዳንዶች ኢሃፓ መቼና በምን ሁኔታ እንደ ተመሰረተ የሚያውቁ አይደሉም። ታሪክ ብሎ መቀባጠሩ ግን አልተፋናቸውም። ተሳተፍን ሲሉም ተሳትፏቸው የረጅም አይደለም። ክህደታቸው ግን ዘለዓለማዊ ህትመቱን አስፍሯል። ኢሃፓ በ1964 ዓ.ም ተመስርቶ በ1972 ዓ.ም አልፈረሰም። እገሌ ሲከዳ ወይም ሲሰዋ አላበቃለትም። እንኳን ያኔና ዛሬም ቢሆን ረጅም ጥቃት ከደረሰበት በኋላ ትግሉን እንደቀጠለ ነው። ዛሬም ቢሆን ያመራሩ የሚታገሉ አባላቱና የህዝብም ድርጅት ነው እንጂ የማንም ግለሰብ ወይም የነበርኖች ንብረትም አይደለም። የኢሃፓን ምስረታ ታሪካዊ የሚያደርገው በዘመናዊ መልክ ለመቋቋም የመጀመሪያው ድርጅት መሆኑ ብቻ ሳይሆን ለህዝብ የተደራጀ ትግል አታጋይና አለኝታም ሆኖ መገኘቱ ነው። የተከማቸ ተመክሮ ባለመኖሩ ድርጅቱ ከተግባር ሲማር ስህተቶችን መፈጸሙ የሚጠበቅ ነው ሊባልም ይችላል። አጭር ጊዜ ግን ምላተ ህዝቡን አደራጅቶ ሊያስታግልና የለውጥን ሰንደቅ የአብዮትን ይዘትና አስፈላጊነትም በህዝብ ዘንድ ለመትከል ችሏል። ያባ ራሱን ኢትዮጵያዊ አለ እንጂ የብሔረሰብ ካባን አላጠለቀም። ያባ አቤታዊ ስርነቀል ለውጥ አለ እንጂ ለጥቅም ተገዝቶ በጥገና ለውጥ አምኖ ቃል ኪዳኑን አፍርሶና ህዝብንም ክዶ ለፋሽስቶች አልተንበረከከም፣ ለባዕዳን አልሰገደም። ህዝብና ታሪክ የማይረሳውን መስዋዕትነት ከፈለ እንጂ ማሩኝ ጌቶች ብሎ አምባገነኖችን ምህረት አልለመንም። ከሃዲዎች የሥልጣን ጥመኞች በታኞችና መርህ የለሽ አንጃዎች ብቅ ብቅ ቢሉበትም ቢጎዱትም ድርጅቱ ዋናው መታወቂያው ጽናት፣ ህዝባዊነት፣ ቆራጥነት፣ ወኔና ኢትዮጵያዊነት ሆኖ ባጅቷል። ኢህአፓ የታገለው ብሔረሰብ ጾታ ሳይለይ ለጭቁኑ የኢትዮጵያ ህዝብ ነበር፣ አሁንም ነው። ለዚህም ነው በፋሽስቶች ጠባቦች ዘመናዊ ቅኝ ገዢዎችና ተገንጣዮች ሁሉ ማለትም በአገራችን ጠራቶች ጥቃት የደረሰበትና እየደረሰበትም ያለው። ያኔ ለኢህአፓ ምስረታ ምክንያት የሆኑት ማህበረሰባዊ ችግሮች በአብዛኛው ዛሬም ተባብሰውና የተጀመረው ትግል ገና ድል አልመታም እያሉን መሆኑን ነው። ከመሬት ላራሹ ጀምሮ እስከ ዲሞክራሲያዊ መብት ለጭቁኖችና ሉዓላዊነት ለአገሩ የተባሉ ሁሉ በንጥልጥል ቀርተዋል። ይባስ ብሎ ዘረኛ አምባገነንና አገር አጥፊ ቡድን ሰፍሮበታል። ለዚህም ነው ዛሬ ያመረረና የከረረም ትግል ማካሄድ ሲገባ የህዝብ ወኔ ሊሰልቡና እይታውንም ወደ ሆዱና ቦጡ ሊያደርጉ እየዳከሩ ያሉት ሁሉ በተጨባጭ ጸረ ህዝብ ሚና ያላቸው ናቸው የሚባለው። በመሆኑም ተጨባጭ ሁኔታ ኢህአፓ ትግሉን እንዲቀጥል ያስገድደዋል። ትግላችን ይቀጥላል፣ ድልም የህዝብ ትሆናለች። አድማጮቻችን በማስከተል የምትሰሙት ሐተታ በመጋቢት ወር 2005 ዓመተ ምህረት የዘረኞች ቁንጮና ጸረ ኢትዮጵያ ወያኔን በሚመለከት የቀረበ ነበር። ኦህዴድ ኦነጎች የተደረገን እኩይ ተግባር ገልብጦ ተግባራዊ ማድረግ እንጂ ነጻ የማሰቢያ አእምሮ የሌላቸው አሸባሪዎች ናቸው። ኦነግ ኦህዴድ ብልጽግናነት በሽታ ስለሆነ ባጭር ሊቀጭ ግድ ነው። ለአፍ ዳገት የለው
እንዲሉ የወያኔ አገዛዝ ሊዋሽ ሊቀባጥር ሲነሳ ማለትም ሁሌም ያዝ የሚያደርገው ስነ ምግባር ሆነ ፍሬን የለም። አይኑን በጨዋጥቦ ይዋሻል። ወያኔ በናቅፋ ደደቢት ተጠፍጥፎ ብቅ ካለ ጀምሮ ፖለቲካን እንደ ውሸት ወስዶ በመንቀሳቀስ የባጡን የቆጡን ቀባጥሮ ለስልጣን ስለበቃ ለዚህ ያበቃውን መንገድ ሆኖ ስልት በቀላሉ የሚተው አይደለም። ህወሓት ማለት ህገወጥ ሐሳዊ ግንባር ማለት ነው ከተባለ ዓመታት አልፈዋልና የኢትዮጵያ ህዝብ በድህነት እየተሰቃየ በሚሊዮን ቁጥር ደረጃ በረሃብ እየተጠቃ የውጭ እርዳታን ተባቂ ሆኖ መከራና ግፍን እየተቀበለ ነው። የወያኔ መልስ እድሜ ለወያኔ ያገሪቷ ኢኮኖሚ በ12% ዋናው ዋሾ ስለሞተ ወደ 8% ዛሬ ወርዷል። እያደገ ነው። የሚራብ የለም። ህዝብ የጤና አበላል አላውቅ ብሎ እንጂ በኢትዮጵያ በጥቂት አመታት በመካከለኛ ደረጃ አደጉ ከሚባሉት አገሮች አንዷ ትሆናለች። ብዙ 100,000 ዜጋ መንገዳዳሪ ሆኗል። ብዙዎች ተገቢ መጠለያ ቤት የላቸውም። የወያኔ መልስ አገሪቷን በተለይ ከተሞችን በኮንዶሚኒየም ቤቶች አጥለቅልቀነው ሰው ሁሉ ደስተኛ ነው። በኢትዮጵያ ዴሞክራሲ ምናልባት ለክልል አንድ ተወላጅ ወያኔዎች ካልሆነ ለሚሊዮኖች የማይታይ የማይጨበጥ የማይኖር ምትሃት ውሸት ሆኗል። የወያኔ መልስ አብዮታዊ ዴሞክራሲ የተባለውን ተአምር በሀገሪቷ አስፈነን ህዝብ ሁሉ ባለመብት ሆኗል። ባዕዳንም የኛን ተመክሮ ሊቀዱ የተሯሯጡ ናቸው። በኢትዮጵያ በሁሉም መስክ ሙሉ ነጻነት አለ። ከ35,000 ያላነሱ የፖለቲካ እስረኞች አሉ። እነ ጸጋዬ ገብረ መድህን፣ ስጦታው ሁሴን፣ አበራሽ በርታና ብዙዎች ተይዘው ደብዛቸው ጠፍቷል። የወያኔ መልስ አንድም የፖለቲካ እስረኛ የለም። ተይዘው ጠፉ የተባሉትንም አልያዝንም አናውቃቸውም። በመጻፋቸው ብቻ የታገቱ ነጻ ጋዜጠኞችስ? የወያኔ መልስ ሽብርተኞች እንጂ ጋዜጠኞች አይደሉም። የትግሬ ትምክህተኛ ዘረኞች ናቸው። የወያኔ መልስ የአማራ ትምክህተኝነትን ያወደምን ዴሞክራቶች ነን። ህዝብ ሁሉ ጠልቷቸዋል። የወያኔ መልስ የሚጠሉን የሸዋና ሌሎች አማሮችና የሻዕቢያ ቀጥረኞች ናቸው። ወያኔ በሃይማኖቶች ጉዳይ ጣልቃ ይገባል። የወያኔ መልስ አክራሪ እስላሞች ሽብርተኞች ናቸው። የታሰሩና ተገፋን የሚሉ የዋልድባዎቹም ቢሆኑ የደርግ የኢዲዩና የኢሃባ ርዝራጆች ናቸው። የሀገራችን ለመሬት ለሱዳንም ለህንድም ለአረብም ለቻይናም ተሰጠ። አገሬው ተፈናቀለ። የወያኔ መልስ ለሱዳን የተሰጠው የቋራ ለመሬት ድሮም የሱዳን ሲሆን ማንም ሰው የሚኖርበት አልነበረም። ለባዕዳን የተሰጠው መሬትም ለአገሪቷ ልማትና እድገት ጠቃሚ ነው። ምርቱ ወደ ውጪ ቢጋዝም ደን ቢጨፈጨፍም ወዘተ። በትግራይ ባዕዳኑን መሬት ያልሰጠናቸው ለም መሬት ስለሌለ ሳይሆን የትግራይ ህዝብ ራሱ በራሱ በትጋት በመሬቱ እየተጠቀመ በመሆኑ ነው። ማለቂያ የለውም። ወያኔና ውሸት ተወራራሽ ናቸው። ዋናው ዘረኛ አዛውንቱ ስብሃት ለምሳሌ መለያውና መታወቂያው ውሸትና ቅጥፈት ነው። እሱ እንኳ ጃጅቶ ነው ማለት ቢፈለግም ከእሱ በእድሜ ያነሱት በባሰ ዋሾች ናቸው። ይህን ልምዱን ደግሞ አይዞህ በርታ እያሉ የሚያጅቡት ባዕዳን አሉ። የአገራችንን መሬት ሸጦላቸዋልና ለእኛ ጥቅም ስትል ዜጎችን ልገህ ተዋጋ ሲሉት ደስተኛ ሆኖ ዜጎችን ማግዶ ያስጨርሳልና ባዕዳን ሊወሯት በቀኝም ሊገዟት የከጀሏትን አገር ነጋ ጠባ ያዳክማል ያዋርድላቸዋልና ሟቹ የወያኔ መሪ ለሟቹ የሊቢያው ጋዳፊ አረብ ነኝ ኢትዮጵያም የአረብ ራቢጣ አባል ትሆናለች ያለውን ያስታውሷል። አይናውጣ ውሸት ግን ጸረ ኢትዮጵያው ጋዳፊ ተወዳብዶ ለወያኔ ብዙ ሚሊዮን ዶላር ለመሳሪያ መግዣ ብሎ ሰጥቷል። ያዋጣ ውሸት ይለዋል ወያኔ። አሪፍ ታክቲክ ይላሉ ካድሬዎቹ። አገርንና ራስን መሸጥ ብልጠት ነው ብሎ የሚያምን ድርጅትና ቡድን፣ በሬ ወለደ ብሎ በጠራራ ፀሐይ የሚዋሽ ቡድን መቼም ቢሆን ለአገር የሚበጅ አይሆንም፣ ሊሆንም አይችልም። ሰንጣቃ ምላሱም ከሀቅ ጋር የተጣላች ናት። ኢህአፓ ለዓመታት የወያኔን ጸረ ሕዝብነት በዝርዝር ሲያጋልጥ ቆይቷል። ጆሮ ያለው ይስማ እያለ ለምሳሌ መጋቢት 6 ቀን 1987 ዓመተ ምህረት ባወጣው መግለጫ ወያኔ ሙስሊም ኢትዮጵያውያንን በጠላትነት መድቦ እያጠቃ ነው ሲል ያኔ ገና ያኔ አጋልጦና አውግዞ ነበር። በመግለጫው ከ18 ዓመት በፊት ያፈፈረውን ሀቅ ዛሬ እንደገና እንጥቀስ። ከየካቲት 13 ቀን 1987 ዓመተ ምህረት ጀምሮ ወያኔ የተለመደውን የባለጌ ዱላውን አዲስ አበባ ውስጥ ነዋሪ በሆኑት ሙስሊም ኢትዮጵያውያን እያሳረፈ ነው። እስከዛሬ በተግባር እንዳረጋገጠው ወያኔ የማንኛውንም ህብረተሰብ ክፍል መብት አላከበረም፣ ጥቅሙንም ዘላቂነት ባለው መንገድ አልጠበቀም። በተናጠልና ተራ በተራ እያንዳንዱን የህብረተሰብ ክፍል በአምባገነናዊ ስልጣኑ ተጠቅሞ እየበደለ፣ እያናቆረ፣ እያጋጨ፣ እየከፋፈለ፣ እየገደለ፣ ከስራ እያባረረ፣ እያተራመሰ ነው። ሰራተኞችን፣ መምህራንን፣ ተማሪዎችን፣ አፋሮችን፣ ሶማሌዎችን፣ ሲዳማዎችን፣ ኦሮሞዎችን፣ ጉራጌዎችን፣ አማራዎችን፣ ሀዲያና ከምባታዎችን፣ በጎንደር ክርስቲያነ ምዕመናንን፣ ነጋዴዎችን በየተራ በጥቃቱ ሰለባ አድርጓል። ወያኔ ከተጠናወተው የጠባብ ብሔረተኛነት ልክፍት ሊፈወስ አልቻለም። ይህን ደዌ ለሁሉም በማዳረስ ሁሉም በዚሁ መስመር እንዲያስቡ እንዲደራጁና በዚያም ተመስርተው በአገሪቱ ውስጥ የዘር ጥላቻን በማስፋፋት ክፍፍልን እንዲፈጥሩ ሲጥር ቆይቷል። ከሱ ቁጥጥር ውጭ ለመሆን የቃጡትን ወይም አባሪና ተባባሪ ሊሆኑለት ያልቻሉትን ክፍሎች ሁሉ በጠላትነት በመፈረጅ ለማፈራረስ ጣረ፣ ማበጣበጡንም ቀጠለበት። በአምሳሉ እየቀረጸ ከፈጠራቸው ተለጣፊዎች መካከል እንኳ ሰጥና ለጥ ብለው ያልተገዙለትን ያራኩታቸው ገባ። ማነህ ባለ ተራ ነውና አሁን ደግሞ የሙስሊሙን ህብረተሰብ ተረኛ አድርጓል። የጥቅሱ መጨረሻ የዛሬ 18 ዓመት የሐቅ ድምፅ የሐሰት ሰይጣኖችን ሲያጋልጥ ይህን አሰምቶ ነበር። ሲደመድምም ይህ ታሪካዊው የኢህአፓ መግለጫ የሚከተለውን ዛሬም ሊስተጋባ የሚገባውን ጥሪ አስፍሮ ነበር። ወያኔ ሙስሊም ኢትዮጵያውያንን ለመከፋፈል፣ መሳሪያ ለማድረግ፣ ለማጋጨት የሚያደርገውን ቀጣይ ጥረት ሁሉ ለማምከን የተቀነባበረ ትግል በሁሉም ሙስሊሞችና በሁሉም ኢትዮጵያውያን ማድረግ ያስፈልጋል ብሎ ኢህአፓ ያምናል። በሃይማኖት ጉዳይ መንግስት ጣልቃ እንዳይገባ ለማድረግም የሁሉንም የህብረተሰብ ክፍል ንቁ የትግል ተሳትፎ እንደሚጠይቅ በማመን የኢትዮጵያ ክርስትና ሃይማኖት ተከታዮች በሙሉ ከሙስሊም ወንድሞቻቸው እህቶቻቸው ጋር በመሆን ወያኔ በብሔረሰብ፣ በጎሳ፣ በሃይማኖት፣ በኢኮኖሚ፣ በሙያ ህብረተሰብ ክፍፍል መሰረት እየነጣጠለ ሁሉን በመበደል፣ በመጨቆን፣ በመጨፍጨፍ እያካሄደ ያለውን ድርጊት በጥብቅ ሊታገሉለት ይገባል ብሎ ኢህአፓ ያምናል። ከመቼውም በበለጠ ህብረታችሁን በማጠናከር፣ በመደጋገፍ፣ በመተባበር፣ በማቀናጀት ወያኔን ለማሳፈር ተቃውሟችሁ እንድትታገሉ ኢህአፓ ጥሪውን ያቀርባል ብሎም ነበር። ዛሬም ያለው የሐቅና የሐቀኞች ጥሪ ይህ ነውና እናዳምጠውና ቀጣፊውን፣ አረመኔውን፣ ዘረኛውን የወያኔ አገዛዝ እናስወግድ።
በኮሎኔሉ የሚመራው ዘረኛው የኦህዴድ ኦነግ አገዛዝ ፈጣሪ ወያኔ ነው። እውን ከእባቡ ወያኔ እርግብ ይፈለፈላል? ተከታዩን ጽሑፍ በ2005 ዓመተ ምህረት በፍኖተ ዴሞክራሲ የቀረበ ነበር።
አምሮ ያልታገለ ከድል አይደርስም። ይህ የታወቀና በታሪክና ተመክሮም የተረጋገጠ ነው። ጽናት ከሌለ ጠንካራ ትግል ማካሄድ አይቻልም፣ ድልም ትርቃለች። ህብረት ወሳኝ ነው ይባላል። አዎ፣ የተባበረ ትግል ጠንካራና አሸናፊ ይሆናል። ህብረት አስፈላጊ ቢሆንም ጽናትና አምሮ መታገል ካላጀቡት ደግሞ ፍሬቢስ ይሆናል። ጀመር ለቀቅ፣ ጠላት ሲያባብል ሸብረክ፣ ጠላት ሲያስፈራራ በርከክ ከሰፈነ ትግል ወደ ድል አይጓዝም። ለዚህም ነው አምሮ መታገል ለድል አስፈላጊ ነው የሚባለው። ኮሶ የሚሞተው በኮሶ ነውና። ከጠላቱ ጋር መሞዳሞድን የሚሰብኩ ሊረዱት ያልቻሉት ሐቅ ይህን ነው። የጠላትን ማንነት አውቆ አምሮ መታገል ሲገባ ነጋ ጠባ ጠላት ወዳጅ ሆነ ብለው የሚያደናግሩና የሚወናበዱ ዜጎች ሀገርን የሚጎዱ ናቸው። ዛሬ የወያኔ አረመኔ ቁንጮ ተቀብሮ እያለና የወያኔ ቡድን በፉክክርና ቅራኔ ታምሶ እየተናጠ ባለበት ተቃዋሚ ነን ብለው የሚሞካሹ ቡድኖች ኢምንቶችና ሌላም ለሲዳማ ፍጅት ተጠያቂ የሆነውን የወያኔ መጋዣ ጊዜ እንስጠው ከማለት ሌላ በመግለጫና ጫጫታም ሊመክሩና ሕዝባዊ ሊያደርጉትም ደፋ ቀና እያሉ ተቃዋሚውን ማፈሪያ ሊያደርጉ እየጣሩ ናቸው። ይህን ማስቆም አስፈላጊ ነው። ተቃዋሚ ነን እያሉ ግን የልብ ትርታቸው ካገዛዙ እኩል የሚመታ የሆኑትን ማጋለጥና ማግለልም ያስፈልጋል። ከዚያ ሁሉ የትየልና የመከራ ተመክሮ በኋላ ታሪክን በአፍቂሙ ደፍቶ ከወያኔ ጋር ለመሞዳሞድ ጎንበስ ጎንበስ ማለት ሕዝብን መካድ ነው። ይህን ክህደት እየፈጸሙ ያሉትን ሕዝብ ወጉዝ ከማሪዎስ ሊላቸውም ይገባል። ትግል ወደ ድል ያመራ ዘንድ ትግል መካሄድ አለበት። አብአዊ ሳይሆን በገቢር በተጨባጭ ወያኔን አሸብሮና ቀጥቶ ወደ ውድቀቱ የሚሰድ ትግል መታየት አለበት። ዛሬ ሙስሊም ኢትዮጵያውያን ቆራት ትግል እያካሄዱ ባለበት ሌላው ይህን ትግላቸውን አጅቦና መሠረታዊ መፈክሮችን አንስቶ የኑሮ ውድነት እየገደለን ነው፣ የደሞዝ ጭማሪ ያስፈልገናል፣ በሃይማኖት መንግሥት ጣልቃ መግባቱን ያቁም፣ የአገራችን መሬት ለባዕዳን አይሸጥ፣ በፖለቲካ ምክንያት የታሰሩት ዜጎች ይፈቱ፣ የአርሶ አደሮች ጥያቄ ምላሽ ያገኝ፣ አውጡ አዋጡ ያክትም፣ ሙስና ያብቃ፣ ዘረኝነት ያክትም፣ ወዘተ ወዘተ። ህብረተሰቡ አስተማሪ፣ ተማሪ፣ ታክሲ ነጂ፣ የቢሮ ሰራተኛ፣ ላባደሩ፣ አርሶ አደሩ፣ ወንዱ፣ ሴቱ ሁሉ በተቃውሞ እንቅስቃሴ መሳተፍ አለበት። ዛሬ ነገ ተነገዚያ ሳይሆን ዛሬ፣ እንዲያውም ትናንት መከሰት ያለበት ነበር ማለት ይቻላል። ከዚህ ሁሉ ዓመታት የወያኔ ግፍና ወንጀል በኋላ ወያኔ ጨምቷል፣ ሊቀየር ይችላል። ባለራእይ ሰዎች በውስጡ አሉ። ዋናው ሞቷልና ለተኪዎቹ ጊዜ እንስጣቸው ብሎ መነሳቱ አውቆ የሚያጠፋ ኑሮው ይከፋ ያሰኝብናል። መከራው የራሳችን ኃጢአት ነው። አልማር ብለን የምንፈጽመው ተደጋጋሚ ስህተት። ምን ማድረግ ይገባል? ትግል እንዴት
ወዴት ብሎ ለመወሰን በቀድሚያ ሁኔታችን ምንድን ነው? ተጨባጭ ሁኔታውስ ምን ይመስላል ለሚለው ተገቢውን ምላሽ መስጠት ያስፈልጋል። መለስ ሞተ በሚል ጭፍሮቹ ከመቅጽበት አደብ ሊገዙ ነው ብሎ መመኘት ከሀቅ የተጣላ መሆኑ ሳይውል ሳያድር ተረጋግጧል። ቢሆንም ዛሬ በጥቅምት መጨረሻም ለይስሙላው ጠቅላይ ሚኒስትር ድጋፍ ሊሰጡ የሚቋምጡ ክፍሎች ትሎች በፖለቲካው ሜዳ እየተርመሰመሱ ናቸው። ኢትዮጵያ ላይ ብዙ አደጋ እያንዣበበ መሆኑን እነዚህ ክፍሎች ማየት አቅቷቸዋል። በግብፅና ሌሎች አረብ አገሮች የተካሄዱት ትግሎች ግባቸውን መጥተው መሠረታዊ ለውጥ ሊመጣ አልቻለም። አንድ የካቲት 66 አብዮቱ ተጨናግፏል። ዛሬ በግብፅ በስልጣን ያሉትና ባለስልጣኖቹ ላይ ጫና የሚያደርጉት አክራሪ ሳላፊስቶች ወይም እስላም ወንድማማቾች ናቸው። እነዚህም በአባይ ጉዳይ በተነሳም ሆነ በታሪካዊ ቁርሾ ለኢትዮጵያ ቀና አስተያየት የላቸውም። ግብፅ በኢትዮጵያ የሚሰሩ ግድቦችን በአየር ለመደብደብ በሱዳን ጦር ሰፈር ማግኘቷ ሚስጥር አይደለም። ሱዳን በቋራ መሬታችንን ወስዳለች። ቻይና፣ ህንድ፣ አረቦች ለም መሬታችንን ተቀራምተዋል። በሙስናና ዝርፊያ የተዋጠው ወያኔ ራሱን አገራችንን እያራቆተ ነው። በዚህ በዚያ እየፈነዳ ያለው የብሔረሰቦች ግጭት በወያኔ የተጠመደ ቦምብ ነው። ወያኔ ህዝብን በሃይማኖትም ሊከፋፍል አጥብቆ እየጣረ ነው። ምዕራባውያን ከራሳቸው ብሔራዊ ጥቅም ውጭ የሚያዩት የለምናም የወያኔን አገዛዝ ቡችላቸው ነውና ይደግፉታል። የባዕድ ቀጥረኞችና ከሃዲዎች በአሁኑ ጊዜ በሰፊው መሰራጨታቸው አለምክንያትም አይደለም። በአሁኑ ጊዜ የኤርትራ ዋና ደጋፊ፣ የኡጋዴን ተገንጣይ ደጋፊ ዋና አጋር የሆነችው ካታር ከወያኔ ጋር ዲፕሎማሲያዊ ግንኙነት የመመስረቷን ማጠየቂያውን መመርመርም ተገቢ ነው። ካታር በአንድ በኩል በአረብ አገሮች የአሜሪካንን ተልእኮ የምታስፈጽም አብታም አገር ናት፣ በሌላ በኩል ደግሞ አክራሪ ሙስሊሞችንም ደጋፊ ናት። የካታሩ መሪ በቅርቡ ሐማስን በፓለስቲን ጎብኝቷል። በመሐሙድ አባስ የሚመራውን የፓለስቲን አገዛዝ ለማዳከም በካታር ስር ያለው የአልጀዚራ ቴሌቪዥን የአረብኛ ክፍል በእስላም አክራሪዎች መያዙ ከተጋለጠ ዓመታት አልፈዋል። ካታር በየቦታው ሚናዋ አወዛጋቢና አሉታዊ እየተባለ ነው። በሌላው ሲታይ ካታር በአሜሪካ መመሪያ መሰረት የወያኔን አገዛዝ ለመደገፍና ኢትዮጵያን ለመቀራመት አሳስፋ መጣለች ማለት ይቻላል። ሌላ ጠላት የወያኔ መንጋ አገራችንን ለመሸጥና ለመሸንሸን ቆርጦ የተነሳ ነው። ወያኔዎች ራሳቸውን ወያኔ አሉ። ኢህአዴግ በጭካኔ ኢትዮጵያን በጥርሳቸው ሊቦጫጭቁ የተነሱና እየተነጣጠቋትም ያሉ ናቸው። ኢትዮጵያ ለነ ስብሐት ነጋ ጠላት ሀገር ናት፣ አገራቸው አይደለችም። ጥፋቷን ውርደቷን ይፈልጋሉ። መለስ ሞተ አልሞተ ይህ ስምሪታቸው አይቀየርም። እርስ በርስ በቅራኔ ቢታመሱም ሁሉም ግን ጸረ ኢትዮጵያዊነት ላይ ይስማማሉ። እንኳን ዛሬም ምን ትሆኑ ወያኔ ነን ያሉት ቀርቶ ከወያኔ ተለይተናል ወጥተናል ተቃዋሚ ነን ያሉትም ቢሆኑ አረመኔው ሲሞት ለምን ተወቀሰ ተተቸ ብለው ሲያማረሩ ታዝበናል። ዘር ከልጓም ይጠቅሳል ማለቱን ባንፈልግም ግድ ሆኖ ያፈጠብናል። እነዚህ ከኢትዮጵያዊነት በፊት ትግራዊና ወያኔ ናቸው። አሁንም ወያኔዎች ቀኝታቸውና ማንነታቸው የሚገለጸው በጸረ ኢትዮጵያዊነታቸው ነው። ሌላ መልክ የላቸውም። ኢትዮጵያን እንዳገራቸው ማየት ሲጀምሩ የችግራቸው ግማሹ ተቀረፈ ማለት ይቻላል። ይህ ግን እስከዛሬ አልሆነም። ለዚህም ነው ከጸረ ኢትዮጵያ ወያኔ ለአገር የሚበጅ ደግ ነገር አይገኝም ብሎ መደምደም ተገቢ የሚሆነው። ከእባቡ ወያኔ እርግብ አይፈለፈልም።
አድማጮቻችን በዛሬው ከታሪክ ማህደር ዝግጅታችን ሁለት ያባን በሚመለከት በሐምሌ ወር 1993 ዓ.ም ተመረተ ከታተመ ጎመሴት ያገኘናቸውን ጽሑፎች በተከታታይ እናቀርባለን።
ባላፍታጋዎች መስዋዕትነት ለ29 ዓመታት የዘለቀ የትግል ጉዞ ርዕሱ ነው። ችኩል ኢትዮጵያ ህዝብ አድሮቱን በመፋለም የተነሳው በየካቲት 1966 አልነበረም። የችኩል ኢትዮጵያ ህዝብ ትግል በየካቲት ተጀመረም አይደለም። ከየካቲት 1966 ቀድሞ ከየካቲት በፊት አያሌ ህዝባዊ አመጾች፣ አያሌ ንቅናቄዎችም ነበሩ። የደሃ አርሶ አደሮች አመጽ፣ የችኩል ብሔራት ትግል፣ የላባደር ድርጅታዊ እንቅስቃሴ፣ ያልተሳካው የታህሳስ መፈንቅለ መንግስት፣ የተማሪዎች ዲሞክራሲያዊ አገር አቀፍ ንቅናቄ፣ እነዚህ ሁሉ ከየካቲት የቀደሙ ለየካቲትም ብርቱ አስተዋጽኦ ያበረከቱ የትግል ታሪክ ምዕራፎች ናቸው። ተደጋግሞ እንደተባለውና እንደሚባለው የካቲት 1966ን ልዩና አዲስ የትግል ምዕራፍ የሚያደርገው ለዘመናት በተናጠል ሲከናወኑ የቆዩ ትግሎች ለአዲስ ስርዓት፣ ለመሬት ጥያቄ፣ ለእኩልነትና ለፍትህ፣ ለመንግስት ስልጣን ሰማይና ምድር ያናወጠ መላገሪቱን ያጥለቀለቀ አብዮት የጀመረበት መራር የትግል ወቅት የነበረ መሆኑ ነው። 1966 ችኩሎችና የተገፉ ባንድነትና በአገር አቀፍ ደረጃ ብሮ ከመአመጻቸው ጋር የተነሱት ህዝባዊና መደባዊ መጠይቆችም በሳል ነበሩ። ምላተ ህዝቡ ዛሬ የሚታገልላቸው የሰብአዊና ዲሞክራሲያዊ መብቶች መከበር፣ ፍትህ፣ እኩልነት፣ ዘላቂ ሰላም የሰፈነባት ኢትዮጵያን መመስረት ወዘተ የካቲቱን አብዮት የሞተላቸው የተጋደላቸው ቅስቀሳዎች ቀስቃሽ መርሆች ናቸው። የካቲት መሪር የትግል ጊዜ ነበር። አልፋላፍ ችኩሎችና ምዝብሮች ጅጋ ምረረው በዝበዛን ላንዴ ለመጨረሻ ጊዜ ለማውደም ስልጣናቸውን በህዝባዊ መንግስት መልክ በመከት የተነቃነቁበት ወቅት የካቲት ነበር። ዳሩ ግን የካቲት አብዮት የካቲቱ ትግል ግቡን አልመጣም። ምዝብርና ግፏን ወገኖች የታገሉላቸው አላማዎች አልተሟሉም። የመንግስት ስልጣን በብዙሃን ችኩን መዳፍ አልገባም። ችኩሎችን የሚያርፍ ምዝብሮችን የሚጨፈጭፍ አፈቅቤ ልበጩቤ የሆነ ፋሽስታዊ ስርዓት የህዝቡን ትግል በአበቡዝ ነጥቆ አናቱ ላይ በመፈናጠጡ ነበር ትግሉን መክኖ የቀረው። ለሰፊው ህዝብ ትግል መነጠቅና ብረት ባገነበው ኃይሎች እጅ መግባት መንስኤውም ሆነ ምክንያቱ የግፋውን ህዝብ መደባዊ መጠይቅ በተከናባበረ የትግል ፕሮግራም በጸረ ፖለቲካ መስመር አርቅቆ ከህዝብ ተዋህዶ ሰፊውን ህዝብ ለትግል የሚቀሰቅስ መሪ ድርጅት ያለመኖሩ ነበር። የግል በካቲትም ሆነ ከዚያ በፊት የተደራጁና በህቡ የሚሰሩ ድርጅቶች አልነበሩም ወደሚል ድምዳሜ የሚመራ አይደለም። ከካቲት 1966 እስከ ነሐሴ 1967 በነበረው የትግል ወቅት ራሱን ይፋ ያላወጣ የላባደሩ ግንባር ቀደም አጋር ያፋ በህቡ ህልውናው በትግል እድገትና ክረት የችሎታውን ያህል አበርክቷል። ዲሞክራሲያ በተሰኘች ጋዜጣ ተከታታይና ለማቀፍ የፕሮፖጋንዳ ስራዎችን ሰርቷል። የሳቱ ላፈን እየገረፈው በስቃሽው መካከል ተማግዷል። መሰረታዊ ፖለቲካ መፈክሮችን በማስተዋወቅ ነባራዊ ሁኔታዎች በተራ ሳይንሳሪዎት በማጥናት ቀና የፖለቲካ መስመሮችን ተቆሟል። በዚህ ትግል ወቅት ራሱን ይፋ ከመውጣቱ ማስቀድሞ በመላተ ህዝቡ የሥራ ማርቆት ማድማዎች የተቃውሞ ሰልፍና የውሳኔ እርምጃዎች ህዝባዊነቱና መደባዊ ድጋፉን አሳይቷል። ምንም እንኳን በነባራዊ ሁኔታ አለመሟላትና በራሱም ችግሮች ሳቢያ ራሱን ለመላተ ህዝቡ በግልጽና በፕሮግራም አማካይነት ባስተዋውቅም እንደ ህቡ ድርጅት እንደ ታጋይ ውስጣዊ ፓርቲ ሁኔታዎችን የመምራት ሚና ነበረው። በትግሉም ውስጥ ከፍተኛ ገልጋሎት የማበርከት ታሪካዊ ተልኮውን ለመወጣት ጥረት አድርጓል። ተልኮውንም ለማሟላት በህዝብ ነበልባላዊ ትግል ውስጥ ከመጋፈጥ ውጪ አማራጭ አልነበረውም። ከርሱ በተጨማሪ ሌሎች ድርጅቶች እንደነበሩም ሳይዘነጋ የህዝቡ ያርነት ተጋድሎ እየገፋና እየመረረ ሲመጣ የመሪ ድርጅት አስፈላጊነት እየጎላ ሲሄድ የፋሽስት ተርግጸር ህዝብ አመጽ በየለቱ እየገዘፈ ሲታይ አያሌ ጸረ ዲሞክራቲክ ሴራዎች የማጋለጥ ጥያቄ ክብደቱ ሲጨምር ያፋ ግራባደሩ ሳይንሳዊ ፕሮግራም አርማና ሰንደቅ አንገቦ ነሐሴ 26 ቀን 67 ለአደባባይ ትግልና ፍጥጫ ራሱን ይፋ አወጣ። ከሶስት አመት ተኩል የህቡን ክስቃሴ በኋላ የህዝብ ጠላቶችን ለማን መሆናቸውን አወጀ። በፋሽስቶችና የኢትዮጵያ ህዝብ ጠላቶች መቃብር ላይ ፍትህ እኩልነት ዲሞክራሲ ሰላም የሰፈነባት ህዝባዊት ኢትዮጵያ ለመመስረት መታጠቁን አበሰረ። ያፋ ራሱን ያፋ ያወጣባቸው ነባራዊ ሁኔታዎች አያሌው ነበር። በካቲት የነበረውን የመሪ ድርጅት ጦት ማሟላትና እየገፋ የመጣውን የህዝቦች ግል በሳንሳይ ፕሮግራም ስር ማቀነባበር አንደኛውና ተፈላጊውን አስገዳጁን አቴ ነበር። በካቲት ታላቅ የትግል ተሳትፎ ያሳየውን የላባደሩ መደብ የሶሻል አብዮት መሪነት ማረጋገጥ በፓርቲው አማካይነት ተልእኮ ግልጽና ድርጅታዊ ማድረግ ከመጀመሪያው የማይተናነስ ተጨባጭ ተግባር ነበር። በስልጣን ላይ የነበረውን ጭፍን ፋሽስታዊ መንግስት ለማጋለጥና አቀኛና ህዝባዊ በሆነ ፓርቲ አማካኝነት የጭቆኖችን የትግል የድርጅትና የትጥቅ ዝግጅት ማሰናዳት የትግሉን መስመር መጠበቅና ባለብዙ ቀለም ከላሾችን መከላከል ለህዝባዊ ስርዓት ግቡን መታገል ከላኞቹ ኮሎቱም ማይነጠል ከነሱም የሚፈልቅ ትልቅና ሌላ ግዳጅ ሆኖም ነበር የቀረበው። በሚያዝያ ወር 1964 ጀርመን ውስጥ ይህ አድ በሚል ስያሜ ተመስርቶ በናሲ ወር 1967 ራሱን ይፋ ያወጣው የኢትዮጵያ ህዝባዊ ፓርቲ በኢትዮጵያ ህዝብ ዘንድ ተቀባይነት ለማግኘት ሁሉ አላደረም። ያነገባቸው የህዝብ ጥያቄዎች በግልጽ ያስቀመጠው ፕሮግራሙ አደረጃጀቱና ህብረ ብሔራዊ አቋሙ በቀላሉ በህዝብ ልቦና ውስጥ ለመስረት አስችሎታል። ብዙሃኑ የኢትዮጵያ ህዝብ ላባደሩ አርሶ አደሩ ተማሪው ምሁሩ ሴቶች ወታደሮች በኢትዮጵያ ህዝባዊ ፓርቲ ጥራትን ለመሰለፍ ጊዜ አላባከኑም። ዲሞክራሲያ በትሟ እንደገለጸችው መዋቅሩን በአገሪቱ ልዩ ልዩ አካባቢዎች በመዘርጋትና ልዩ ልዩ የህቡ ድርጅቶች በመመስረት ህብረተሰቡን ለትግል አነሳስቷል። የህዝብን ትግል በማስተባበርም መርቷል። ኢህአፓ እጅግ አጭር በሆነ ጊዜው ውስጥ ልዩ ልዩ የህብረተሰብ ክፍሎችን በመምራት ያደረገው መራር ተጋድሎ ውጤታማ ሊሆን አልቻለም። ፋሽስቱ ደርግና ግብረ በላዎቹ በከተሞች አካባቢ ያደረሱበት ውድመት ያላፋ አባላቱና የህዝብ ልጆችን ግብር የጠየቀ ነበር። የገጠር ትግሉም ትግልም ቢሆን እንዲሁም የሀብታ በራሱ ውስጣዊ ችግር በአመራሩ መመታት በጠላቶቹ ርብርቦች በየከተሞች እንቅስቃሴውን በመክታት ለገጠሩ የትጥቅ ትግል የሰጠው የበለጠ ትኩረትም በየጊዜው ለአደጋ መጋለጥ ለአንዳንድ አባላቱ መበታተን መንስኤ ቢሆንም ገና ከመነሻው የገቡትን የትግል ቃል ኪዳን ጠብቀው በቆዩና ጽኑ የትግል መንፈስ ያላቸው አባላቱ ከመነሻው እስከ መድረሻው ያለፉበትን የትግል ጎዳና መለስ ብለው በመመልከትና አስፈላጊ ርምቶችን በማካሄድ አመራሩን በማጠናከር በድርጅቱ ላይ አንዣቦ የነበረውን የመፍረስ አደጋ ለመታደግ ችለዋል። የሀፓይ ትግል ጉዞ በደልዳላ ጎዳና ላይ መራመድ አልነበረም። በረጋ ባህርም በሰላምና በመቾት መቅዘፍም አልሆነም። የላባደሩ ፓርቲ ታሪካዊ ተልእኮውን እንደ ልፍኝ ፌዝና ተርብ አላየውም። አብዮት የራስ ግብዣ የጥልፍ ጠለፋ እንዳይደለ የሀፓ አሳምሮ ያውቃል። እንዲህ ያለው ፓርቲ ገና ከጽንሱ ገና ከልደቱ ወርቅ በሳት እንዲፈተን ታጋውም በመከራ ይጠልፍ ብሎ እንዲነሳ የሀፓም የቀለመው ልምድ ይህን ነበር። የቱንም ያህል የፋሽስት ደርግና የባንዳ ምሁራን ጸረ አብዮትና ጸረ ድርጅት ምናብ ይበረታም ደግሞም ሌሎች ወገኖች የጥቃት እርምጃ ቢሰነዝሩበትም ከጉዞው አልተገታም፣ ወደፊትም ዘለቀ እንጂ። ያባ በኢትዮጵያ የፖለቲካ ትግል ታሪክ ነጥቦ የሚወጣባቸው ጎልቶ የሚታይባቸው ጉዳዮች በርካታ ናቸው። ከመነሻው የነበረው የትግል መንፈስና ስሜት ታስተጓጉል የትሩም ያህል ውጣ ውረድ ቢገጥመው ለ9 ዓመታት መጓዙ በህዝብ ልቦና የነበረው ተወዳጅነትና ሰፊ ቦታ እስከዛሬ የተጠበቀ መሆኑን የኢትዮጵያ አንድነትና ሉዓላዊነት ያለውን ጽኑ አቋም ወዘተ ያባ ለ29 ዓመታት በትግል ጎዳና የተጓዘና ዛሬም በትግሉ መስክ የሚገኝ አንጋፋ አታጋይ ድርጅት ነው። ይህ አንጋፋና ግንባር ቀደም ድርጅት ከደርግና ግብረበሎች ባልተናነሰ ባለው ስርዓት ተወገዘ። በቀደምነም ጥላትነት የተፈረጀ በመሆኑ ሀገር ቤት ውስጥ ለጻን ቅስቀሳ ለማድረግ ባይችልም ዳርበኞች ግንባር የገጠሩን የትክክል ከማካሄድ አልገታም።
በኢትዮጵያ የፖለቲካ ታሪክ እጅግ አንጋፋው ተቃዋሚ የፖለቲካ ፓርቲ ኢሃፓ ለመሆኑ ከሶስት አስርት እድሜው በላይ ዋቢ መጥቀስ ከንቱ ልፋት ነው። ፋሽስቱ ደርግና ግብረበላዎቹ ብሎም በጠባብ ብሔረተኝነት የፈከሩ ሸማቂዎች በተናጠልና በጋራ ተረባርበው ያደረሱበት አደጋ የእልፍ አላፍ አባላቱን ሕይወት የነጠቀ መሆኑን ከጠላቶቹ ጋር ያበሩ ካህዲዎች በማዳግም መልኩ ሊያጠፉት ታጥቀው የተነሱ መሆን በረጅሙ ጉዞው ላይ ጥላ ማጥላቱ ባይካድም ስሙ ሲጠራ የሚባንኑ የመኖራቸውን ያህል በደስታ የሚትነከነኩና የሚረኩ ዛሬም አላፍ ናቸው። ኢትዮጵያ በኢህአፓ በኢትዮጵያ ህዝብ ልቦና ውስጥ የሰረጸውና ፍጹም ተቀባይነት ያገኘው ገና በመነሻው በልደቱ ማግስት ነበር ማለት ይቻላል። ጀርመን በርሊን ውስጥ በሚያዝያ ወር 1964 ዓመተ ምህረት የኢትዮጵያ ህዝብ አርነት ድርጅት በሚል ስያሜ ህልውናው እውን ካደረገ በኋላ ነሐሴ 26 ቀን 1967 ዓመተ ምህረት አገር ቤት ውስጥ የፓርቲው አዋጅ እስከወጣ ድረስ ህቦ እንቅስቃሴ ያካሄድ ከነበረበት ጊዜ ጀምሮ አላፎቹን ከጎኑ ለማሰለፍ ችሏል። በርግጥም ኢህአፓ ከልደቱ ጀምሮ በሰራተኛው ላባደሩ ተማሪው መምህሩ ወታደሩ ገበሬው ወዘተ በአጠቃላይ በብዙሃኑ የኢትዮጵያ ህዝብ ዘንድ ተቀባይነትን ያገኘ ስፍር ቁጥር የሌላቸው አባላቱም ላነሳቸው ታላላቅ የህዝብ ጥያቄዎች ሲታገሉ ክቡር ህይወታቸውን ቤዛ የከፈሉለት በአገሪቱ የፖለቲካ ታሪክ እጅግ የላቀውንና የጎላውን ስፍራ የሚቀዳጅ ህብረ ብሔራዊ ፓርቲ ነው። ድርጅቱ እጅግ ምትሃታዊ በሆነ ፍጥነትና የምስረታ እድሜው ማግስት በህዝቡ ልቦና ውስጥ ሰፊ ቦታ የማግኘቱ ምስጢር ያነሳቸው የትግሉ መነሻ አድርጎ ያቀረባቸው የታገለላቸው ጥያቄዎች በሙሉ የአገርና የህዝብ ጥያቄዎች የነበሩ መሆን አንዱ ሲሆን ህብረ ብሔር አቋሙ አደረጃጀቱና የመሳሰሉት ፋይዳም በቀላሉ የሚታይ አይደለም። ኢህአፓ ላነሳቸው ጥያቄዎች አያሌ ላባደሮች በቁርጥ ታግለዋል። ሺ በሺ ወጣቶች የኢህአፓን የህዝብ ጥያቄዎች አንግበው ከፋሽስቶችና ግብረበላዎቻቸው ጋር ተፋልመዋል። ኢህአፓ ያነሳቸውን የህዝብና ሀገር መሰረታዊ ጥያቄዎች አንስተው ሲታገሉ ለሰብአዊ ህልዲና የበሚሰቀጥጥ ዘግናኝና አረመኔያዊ ሁኔታ የተጨፈጨፉ ወጣት ሴቶች እና እናቶች አሃዝ ለቁጥር ይታክታል። ብረታን ስተው የተፋለሙ የኢህአፓ ንስፋጋዮች ጀግንነት ገድል ሰፊ ድርሳን ይወጣዋል። ለኢህአፓ ክቡር ዓላማ የቆሙ ወጣትና ጎልማሳ ገበሬዎች የትግሉ ነው ህይወቴን እየዘመሩ ተሰውተዋል። ወደ ጦር ሰፈሩ እንደሚመለስ ከኢትዮጵያ ተቀደም መፈክሩ ጋር ቀይጦ ሲሰብክ ከቆየውና ኋላም ባነገተው አፈሙዝ ኃይል የህዝቡን አብዮት ከነጠቀው የወታደር ኃይል ጋር የሞት ሽረት ትግል ያካሄዱ ደርግ ያታጠቃቸውን ብረት መልሰው ወደ ደርግ ያዞሩና ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ጽኑ ትግል ሲያካሄዱ የወደቁ ክቡር ህይወታቸውን ለኢህአፓና ለህዝባቸው ቤዛ የከፈሉ የጦሩ አባላት የሆኑ የኢህአፓ ከዋክብት አሃዝም እጅግ በርካታ ነው። የኒህ የጦሩ አባላት የኢህአፓ ከዋክብት የተጋድሎ ታሪክ እጅግ ከፍተኛ ጥናትና ምርምርን የሚሻ የታሪክ ምሁራንን እና የድርጅቱን በተለይም የነባርና አንጋፋ የድርጅቱን አባላት ትኩረት የሚጠይቅ ታላቅና ሰፊ አጀንዳ ሲሆን በዛሬው የያ ትውልድ ቀንብራችን እንደላባደሩ ሰራተኛው፣ ተማሪው፣ መምህሩ፣ ገበሬው ወዘተ ሁሉ ለኢሃባ ህዝባዊ ጥያቄዎች ምላሽ ማግኘት ኢትዮጵያና ኢትዮጵያውያን የዘመናት ደዌ ፍቱን መድኃኒት ለመሻት ለፍትህ፣ ለእኩልነት፣ ለሰብአዊ መብት መከበር፣ ለዴሞክራሲ በደምሳሳው ለህዝባዊት ኢትዮጵያ መመስረት ታግለው ያታገሉ በትግሉ ሜዳ የተሰው ወታደር የኢሃባ ከዋክብትን ታሪክና ተጋግሎ በወፍ በረር ለመቃኘት እንሞክራለን። ሰኔ 1966 እስከ ነሐሴ 1967 በሚያዝያ ወር 1964 ዓመተ ምህረት ጀርመን በርሊን ውስጥ እውን የሆነው አመራር በሰኔ ወር 1966 አዲስ አበባ አገር ቤት እስከ ገባ ድረስ ከአንዳንድ የጥናት ቡድኖች ጋር ለመቀራረብና ውህደት ለመፍጠር በተደረገው ጥረት በጥናት ቡድኖች የታቀፉ ስር ነቀል ለውጥ ፈላጊ ወታደሮችና መኮንኖች ለማስተዋል የተቻለበት አጋጣሚ ነበር። ይህም በበኩሉ የኢሃባ ድርጅታዊ መሰረቱን በአገሪቱ ልዩ ልዩ አካባቢዎች ለመመስረት ባደረገው እንቅስቃሴ የኢሃባ ስር የተደራጀውን የጭቁን ወታደሮች ድርጅት ለመመስረት ምቹ አጋጣሚ ፈጥሯል። ኢሃባ ነሐሴ 26 ቀን 1967 ዓ ም በአዋጅ ራሱን ይፋ ከማድረጉ አስቀድሞ በተደራጀው የጭቁን ወታደሮች ድርጅት ዙሪያ ጥቂት የማይባሉ ስር ነቀል ለውጥ ፈላጊ ወታደሮችንና መኮንኖችን ለማሰለፍ የተቻለ ሲሆን አጋጣሚውም ሆነ ሁኔታው የኢሃባ አባላትን በወታደራዊ መንግስት የጸጥታ ኃይልና ብሎም በደርግ ውስጥ አስርጎ ለማስገባት የኢሃባን መዋቅርና በደርግ ዙሪያ ለመዘርጋት እና በሌሎች የደርግ ደጋፊ የፖለቲካ ድርጅቶች ውስጥ ሰርጎ ለመግባት እንዲሁም የከተማ የጥቃት መከላከያ ክንፉን ለማጠናከር ልዩ አስተዋጽኦ ያበረከተ ነበር። ወደ ቅንብሩ እንብርት ስንደርስ በስፋት የምንመለከተው ቢሆንም እንዲህ ወዲህ ገደማ በኢሃባ ስር የተደራጀው ጭቁን ወታደሮች ድርጅት ከመሰረቱት መካከል በግንባር ቀደምትነት ሻምበል አማሃ አበበንና አምሳ አለቃ ወልደ መድህንን ልናስታውሳቸው ግድ ይሆናል። በመስከረም ወር 1967 ዓ.ም ንጉሱን ከስልጣን አውርዶ ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስያሜ ዙፋኑን የወረሰው ወታደራዊው ደርግ አካሄዱ ባላማራቸውና በግልጽ በተቃወሙት ላይ በዚያው የንግስናው ወር ክንዱን ለማሳረፍ ሞከረ። ሶስተኛው ወር ላይ ደግሞ መላውን ዓለም ያሳዘነ አሰቃቂ ግድያ ፈጸመ። ደርግ ዳር 13 ቀን 1967 ዓ.ም ተብረተ ቀዳሜ ምሽት በግፍ ከረሸናቸው 60 ያህል የቀድሞ መንግስት ከፍተኛ ባለስልጣናት ጋር ሌሎች 6 ስር ነቀል ለውጥ ፈላጊና ወታደራዊውን ፖሊሲ የተቃወሙ የግራ ኃይሎች የሚገኙበት ሲሆን 3ቱ የኢሃባ አባላት ነበሩ። ደርግ በኢሃባ ላይ ያሳረፈው የጥቃት ዱላ መጀመሪያ በሆነው በዚህ የህዳር 13 1967 የግፍ ረሸና ሻምበል በላይ ጸጋዬ፣ ዮሐንስ ፍትዊ፣ ተስፋዬ ታከለ መቶ አለቃ ከአርሚ አቪዬሽን እንዲሁም ሻምበል ደምሴ ሽፈራው ከክብር ዘበኛ፣ ሻምበል ወልደ ዮሐንስ ዘርጋውና ወታደር በቀለ ወልደ ጊዮርጊስ ከምድር ጦር መሐንዲስ ክፍል ተሰውተዋል። 6ቱም ታጋይ ወታደሮች ለፍትህ፣ ለእኩልነት፣ ለዴሞክራሲ የቆሙ ነበሩ። ዮሐንስ ፍትዊና መቶ አለቃ ተስፋዬ ታከለ ሰኔ 21 ቀን 1966 ዓ.ም አራተኛ ክፍለ ጦር ውስጥ በተቋቋመው የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ ውስጥ በአርሚ አቪዬሽን ተወክለው በደርግ አባልነት ተንቀሳቅሰዋል። ካፕቴን በላይ ጸጋዬም የደርጉ የኦፕሬሽን ክፍል ኃላፊ ነበር። ይህም ሆኖ ታዲያ 3ቱ የኢሃባ አርሚ አቪዬሽን ውስጥ የዘረጋው የጥናት ህዋስ አባል ነበሩ። እንደ ኢትዮጵያ ህዝባዊ አብዮታዊ ፓርቲ አባልም የኢሃባን ጥያቄዎች አስተጋብተዋል። በተለይም የደርግ አባላቱ ተስፋዬ ታከለና ዮሐንስ ፍትዊ ደርግ ወደ ጦር ሰፈሬ እመለሳለሁ ያለውን ቃል ክዶ በአፈሙዝ የህዝቡን አብዮት ሲነጥቅ ጊዜያዊ ህዝባዊ መንግስት እንዲመሰረት በድፍረት ሞግተዋል። እኒህ ወጣት መኮንኖች በደርጉ ስብሰባዎች ሁሉ የህዝባዊ መንግስትን ጥያቄ ደጋግመው በጠየቁበት ጊዜ ነበር። በጊዜው መጋቢ አምሳ አለቃ የነበረው የደርግ አባል አክሊሉ ወታደሮች አይደላችሁምን? ሰላምን ስለምን የወታደር መንግስት ጠልታችሁ የህዝብ መንግስት ይቋቋም ስላላችሁ ማለት ያላዋቂ አስተያየቱን ያንጸባረቀው የኢሃፓ ማዕከላዊ ኮሚቴ አባል የዮሴፍ አዳነ አጎትና ያንጋፋው የፓርቲው አባላት የቅርብ ጓደኛ የነበረው ካፒቴን በላይ ጸጋዬም ቢሆን ለጊዜያዊ ህዝባዊ መንግስት በጽኑ ታግሏል። የደርግ ኦፕሬሽን ኃላፊ የነበረው እንደመሆኑ እና ድርጅቱን ካደጋ ጠብቋል። በአርሚ አቪዬሽን ውስጥ የኢሃፓን መዋቅር ለመዘርጋት በድፍረት ተንቀሳቅሷል። የአርሚ አቪዬሽን ጦር አባላት የደርጉን ፖሊሲ በመቃወማቸውና የኢሃፓን ህዝባዊ ጥያቄዎች በማስተጋባታቸው በጥቅምት ወር 1967 ዓ.ም ደርግ በወታደሩ ላይ ወታደር አዝምቶ ብዙዎቹን ደመሰሰ። በዚሁ ጊዜም ገና ከመነሻው ጀምሮ የደርጉን አካሄድ ሲቃወሙ የነበሩትን ሁለቱ የደርግ አባላት ዮሐንስ ፍትዊንና ተስፋዬ ታከለን ሰራዊቱን በማነሳሳት ወንጅሎ አሰራቸው። በመጨረሻም ህዳር 13 ቀን 1967 ዓ.ም የንጉሱን ባለስልጣናት በግፍ በረሸነበት ምሽት ግንባር ቀደሞቹን የኢሃፓ ከዋክብት ኢትዮጵያና ለኢትዮጵያውያን ታላቅ ራዕይ የነበራቸውን ወጣት መኮንኖች ባሰቃቂ ሁኔታ ተገደሉ። የሶስቱ ወጣት መኮንኖች፣ የሶስቱ የህዝብ ልጆች፣ የካፒታን ጸጋዬ፣ ዮሐንስ ፍትዊና ተስፋዬ ታከለ ሞት በኢሃፓ ላይ የደረሰ የመጀመሪያ አስደንጋጭ ዜና ነበር። የኢሃፓ የአገር ቤት እንቅስቃሴ እውን ከሆነ ወዲህ ባሉት ጊዜያት አያሌ ወታደሮችና መኮንኖች በጭቁን ወታደር ድርጅት ስር ተሰልፈው ለድርጅቱ ዓላማዎችና ለህዝባዊ ስርዓት መስፈን ያላሰለሰ ትግል አድርገዋል። የኢሃፓ ህዝባዊ ጥያቄዎች ምላሽ ማግኘት፣ ፍትህና እኩልነት የሰፈነባት ህዝባዊት ኢትዮጵያ ትመሰረት ዘንድ በጽኑ የታገሉት ወታደሮች ምንጊዜም ራሳቸውን መስዋዕት ለማድረግና በፈለጉበት ስፍራ ሁሉ ቀድመው ለመገኘት የፈጠኑ ነበሩ። በተመደቡበት ስፍራ ሁሉ ግዳጃቸውን ለመወጣትም እየተዘጋጁ በማስታወቂያ ሚኒስቴር የኢትዮጵያ ሬዲዮ እንዲጠብቁ ከተመደቡት የጭቁን ወታደር ድርጅት አባል የሆነ አንድ ወታደር ኢሃፓ ለህዝብ ማስተላለፍ የሚፈልገውን ማናቸውን መልእክትና ፕሮግራም በኢትዮጵያ ሬዲዮ ለማስተላለፍ የሚቻልበትን ሁኔታዎች ለማመቻቸት ዝግጁ መሆኑን በፍጹም ፈቃደኝነት አስታወቀ። ወታደሩ ይህን በማድረግ ራሱን ለመሰዋት የተዘጋጀ ነበር። የወታደሩን ሐሳብ ፖሊስ ቢሮው ባይቃወመውም ድርጊቱ ኢሃፓ መፈንቅለ መንግስት ያካሄደ ስለሚያስመስለው እንደሚችልና ህዝብንም እንደሚያጉላላ በማመን ኢሃፓ እድሉን ሳይጠቀምበት ቀረ። በጥበቃ የተመደበበትን ማጋጣሚ ለድርጅቱ ፋይዳ ያለው ተግባር ለማዋል ያቀደው የዚህ ወታደር ድርጅታዊና ህዝባዊ ፍቅር በሌሎችም የሰራዊቱ አባላት በሆኑ የኢሃፓ ከዋክብት ዘንድ ሁሉ የሚንጸባረቅ እንጂ የተወሰኑ ኃይሎች ብቻ አልነበረም።